ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ህዳር 15 2015 ዓ ም ዝግጅታችን ጀመረ። በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ወረዳ ውስጥ ተፈጽሟል ስለተባለ ግድያ አጠር ያለ ዘገባ አለን። ከዛው ጋር በተያያዘ ደግሞ የብሔር ጥቃቶችን ወይም ደግሞ የብሔር ግጭቶችን በተመለከተ ከዚህ ቀደም በሀገራቸው የነበረ ልምድ እንዲያካፍሉን በቺካጎ ዩኒቨርሲቲ መምህርና በምስራቅ አፍሪካ የተካሄዱ የብሔር ግጭቶችን ያጠኑትን ፕሮፌሰር አታናንስ ጋሁን ግን ይዘናቸዋል። ሰፋ ያለ ማብራሪያ ይሰጡናል። ሌሎች በርከት ያሉ ቅንብሮችም ለምሽቱ ይዘናል። ዛሬ በዩናይትድ ስቴትስ የምስጋና በዓል ወይም ታንክስጊቪንግ የሚከበርበት ነው። የፌዴራል በዓል በመሆኑ ስራ ዝግ ነው። እሱን በተመለከተ የዛሬውን በዓል አከባበር በተመለከተ ከሌላ ሀገር ወደ ዩናይትድ ስቴትስ መኖሪያቸውን ያደረጉ ሌሎች ዜጎችና እንዲሁም ኢትዮጵያውያን በዓሉን እንዴት ያከብሩታል የሚሉ ዝግጅቶችም አሉን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። በተጨማሪም አበባየሁ ገበያው የዌብና ማህበራዊ ገጽ ፕሮዲሰራችን ናት። ግርማ ደገፋውና ሲሳይ አሸናፊ ምስልና ድምፅን በማቀናገበር ለራዲዮ በቴሌቪዥን የሚሆኑ ዝግጅቶችን በማሰናዳት አብረውናሉ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ እንጠይቃችኋለን። ዝግጅቶቻችንን ከዚህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ በቀጥታ እናስተላልፍላችኋለን። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ።
ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ። ከምሽቱ ዜና ጋር እንግዲህ ወልዴ ነኝ። በማላዊ ከጅምላ መቃብር ጋር በተያያዘ የቀድሞው ፕሬዚደንት ፒተር ሙታሪካ የእንጀራ ልጅ የሆኑት ታዲኪራ ማፉብዛ በፖሊስ ቁጥጥር ስር መዋላቸው ታውቋል። በአንድ ጫካ ውስጥ የተገኘው የጅምላ መቃብር ወደ ደቡብ አፍሪካ ያመሩ የነበሩ ኢትዮጵያውያን ሳይሆኑ አይቀሩም ሲል ፖሊስ በወቅቱ አስታውቆ ነበር። ፖሊስ እንደሚለው ግለሰቡ በቁጥጥር ስር ያሉት ከጅምላ መቃብሩ ጋር በተያያዘ በሚያደርጉት ምርመራ ነው። ታዲኪራ ራሳቸውን ለፖሊስ ትናንት ረቡዕ አስረክበዋል ተብሏል። አንዳንድ የአገሪቱ መገናኛ ብዙሃን ኢትዮጵያዊ ፍልሰተኞቹን ወደ ደቡብ አፍሪካ በማጓጓዝ የተጠረጠረ መኪና ፖሊስ መያዙን በመዘገብ ላይ ናቸው። ፖሊስ ባደረገው የቅድሚያ ምርመራ ከሟቾቹ ላይ ኢትዮጵያዊ የመጓጓዣ ሰነድ እንዲሁም የኢትዮጵያ የስልክ ሲም ካርድ ማግኘቱን በወቅቱ አስታውቆ ነበር። ሁለት የተባበሩት መንግስታት ድርጅት ረድኤት ወኪሎች በአፋርና በትግራይ የሚያደርጉትን እርዳታ መቀጠላቸውን ዛሬ አስታውቀዋል። የዓለም የምግብ ፕሮግራም በመቶ ሺህ የሚቆጠሩ ሰዎችን በአፋር እየረዳ መሆኑን ሲያስታውቅ፣ የዓለም አቀፉ የስደተኞች ድርጅት በበኩሉ በትግራይ ነፍስ አድን እርዳታ በማከናወን ላይ መሆኑን ተናግሯል። ከድርጅቱ የኢትዮጵያ ኃላፊ የቪዲዮ መልእክት ጋር በትዊተር መግለጫውን ያስተላለፈው የመንግስታቱ ድርጅት የምግብ ፕሮግራም በአፋር ክልል እጅግ ለችግር የተጋለጡ ያላቸውን ኢትዮጵያውያን በመርዳት ላይ መሆኑን አስታውቆ 650 ሺህ ለሚሆኑት አጠቃላይ እርዳታ፣ 110 ሺህ ለሚሆኑት የተመጣጣኝ ምግብ እንዲሁም 96 ሺህ ለሚሆኑ ሕፃናት ደግሞ በትምህርት ቤት ምገባ ፕሮግራም እያደረገ መሆኑን በዝርዝር አስታውቋል። በኢትዮጵያ የድርጅቱ ኃላፊ የሆኑት ክላውድ ጂቢዳር በቪዲዮ መልእክታቸው እንዳሉት ማህበረሰቡ ከትልቅ ችግር ጋር መጋፈጡንና በተለይ እጅግ ሞቃት በሆነው አፋር ውስጥ የውሃ ችግር ዋነኛ መሆኑን ጠቅሰዋል። መንግስትም ሆነ አጋር ወገኖች ዋናው ማድረግ ያለባቸው ከማህበረሰቡ ጋር ተቀራርቦ መነጋገር ነው ሲሉ ተደምጠዋል ኃላፊው። የተመድ የስደተኞች ድርጅት በበኩሉ በትግራይ የሚያደርገውን የሕይወት አድን ፕሮግራም እንዲሁም ምግብ ነክ ያልሆኑ አስፈላጊ እርዳታዎችን ሽረ ውስጥ በሚገኙ ስድስት ጣቢያዎች መቀጠሉን አስታውቋል። ድርጅቱ በትዊተር ባወጣው መግለጫ እንዳለው በሰሜን ኢትዮጵያ የሚያደርገውን እርዳታ በመቀጠል ፕሮግራሙን ከፍ ለማድረግና ለማስፋፋት ቁርጠኛ መሆኑን አስታውቋል። በሰሜን ኢትዮጵያ ለሁለት ዓመታት ሲካሄድ የቆየው ጦርነት በአፋር፣ አማራና ትግራይ በሚሊዮን የሚቆጠሩ ሰዎችን የምግብ ተመጽዋች አድርጓል። በርካቶችም ከመኖሪያቸው ተፈናቅለዋል። በዓለም አቀፍ ኃይሎች የሚደገፈው ጦራ በታችኛው ሸበሌ ክልል ባደረገው ዘመቻ 49 የአልሻባብ ተዋጊዎችን መግደሉን ሶማሊያ ዛሬ አስታውቃለች። የቪኦኤው መሐመድ ዳይሴን ከሞቃዲሹ እንደዘገበውና የሶማሊያ ማስታወቂያ ሚኒስቴር ትናንት ማምሻውን ባወጣው መግለጫ ወታደራዊ ዘመቻው የተካሄደው ቡሎ ማዲኖ በተሰኘው በታችኛው ሸበሌ ክልል በሚገኝ መንደር ውስጥ ነው። ቪኦኤ መንግሥት ገደልኩ የሚለውን የሟቾች ቁጥር ማረጋገጥ ባይችልም በአካባቢው ያሉ ነዋሪዎች ግን ፍንዳታ መስማታቸውን ተናግረዋል። በሐዋሪጅ አልሻባብ ላይ አነጣጥረው የተወሰደው ጥቃት ወታደራዊ መጓጓዣዎችንና ትጥቆችን አውድሟል ሲል የማስታወቂያ ሚኒስቴሩ መግለጫ አውስቷል። መንግሥት እንደሚለው አክራሪ ተዋጊዎቹ የተመቱት የሶማሊያን ሕዝብ ለማጥቃት በተዘጋጁበት ወቅት ተዋጊዎቹ ተመትተዋል ብሏል የመንግሥት መግለጫው። መግለጫው በተጨማሪም የአየር ድብደባ መካሄዱን ጠቅሶ የትኛው አገር በአየር ጥቃቱ እንደተሳተፈ ግን ሳያሳውቅ ቀርቷል። ጥቃቱ የመጣው ፕሬዚደንት ሐሰን ሼክ መሐመድ ሂራን እና ጋልጋዶድ የተባሉትን የግንባር ከተሞች በጎበኙ ከጥቂት ቀናት በኋላ ነው። አልሻባብ ሼህ መሐመድ ፕሬዚደንት ሆነው ከተመረጡ በኋላ ጥቃቱን አጠናክሮ ቀጥሏል። ፕሬዚደንቱም በቡድኑ ላይ አጠቃላይ ጦርነት አውጀዋል። ከቡድኑ ጥቃት በቅርቡ ከሚጠቀሱት ወደ ኢትዮጵያ በመግባት የፈጸመውና በመቶ የሚቆጠሩ ተዋጊዎቹ አልቀውበታል የተባለው እንዲሁም በሁለት መኪና በተጠመዱ ቦምቦች በሞቃዲሹ 120 ሰዎችን የገደለበት ይገኙበታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአልጄሪያ የሚገኝ ፍርድ ቤት 49 ሰዎች ላይ ዛሬ የሞት ቅጣት አስተላልፏል። ተከሳሾቹ ለዚህ የበቁት ባለፈው ነሐሴ የተከሰተውን የዱር እሳት በሐሰት ለኩሰሃል በሚል አንድን ወጣት በአሰቃቂ ሁኔታ በመግደላቸው ነው። ፍርድ ቤቱ በተጨማሪም ሌሎች 28 ተከሳሾች ላይ ከሁለት ዓመት እስከ 10 ዓመት ካለ አመክሮ የሚፈጸም የእስር ቅጣት አስተላልፏል። ሰሜናዊቷ የአፍሪካ ሀገር በእንደ አውሮፓን አቆጣጠር 1993 ዓ.ም የመጨረሻውን የሞት ቅጣት ተፈጻሚ ካደረገች በኋላ ከዛ ወዲህ ተግባራዊ እንዳይሆን አግዳለች። ጥፋተኛ የተባሉት ግለሰቦች የ38 ዓመቱን ወጣት ጃሜል ቤን ኢስማኤል ቀጥቅጠው ከገደሉ በኋላ በድኑን በእሳት አቃጥለዋል። የሥነ ጥበብ ባለሙያ የሆነው ጃሜል ቲዚ ኡዙ ወደ ተባለው ክልል ያቀናው በተቃራኒው እሳቱን ለማጥፋት የሚካሄደውን ጥረት ለማገዝ እንደ በጎ አድራጊ እንደነበር ታውቋል። የዱር እሳቱን በመጫር መጠርጠሩን በማወቁ ግን ወደ ፖሊስ ጣቢያ በመሄድ ሪፖርት አድርጓል። ከዛም በጅምላ ተጨፍጭፎ በድኑ በእሳት ጋይቷል። የዱር እሳቱ የ90 ሰዎች ሕይወት መቅጠፉ ታውቋል። የልጃቸው ሕይወት በዘግናኝ ሁኔታ ቢጠፋም አባቱ ኑረዲን ቤን ኢስማኤል አልጄሪያውያን እንዲረጋጉና ወንድማማችነትን እንዲያሳዩ ጥሪ በማድረጋቸው አድናቆትን አትርፈዋል። የዱር እሳቱ የተነሳው በወቅቱ በነበረው ከፍተኛ ሙቀት ምክንያት ነው ተብሏል። ባለሥልጣናት ግን በእሳት ወንጀል ፈጻሚዎችንና ሌሎች ወንጀለኞችን እንደሚጠረጥሩ የኤኤፍፒ ዘገባ አመልክቷል። በቅርቡ ከሊቢያ የተነሳውና በሜዲትሬኒያን ባህር ላይ ከመስመጥ የዳነው የወላለቀ ጀልባ 483 ሰዎችን ጭኖ እንደነበር የግሪክ ባለሥልጣናት ዛሬ አስታውቀዋል። በአደገኛ ማዕበል ውስጥ ሆኖ መቅዘፍ ያልቻለውን ጀልባ የባህር ላይ ድንበር ጠባቂዎች ጎትተው ወደ ዳር ሲያወጡት 25 ሜትር በሚሆነው ጀልባ ላይ 336 ወንዶች፣ 10 ሴቶችና 128 ሴትና ወንድ ልጆች ተጨናንቀው ተሳፍረውበት እንደነበር ታውቋል። እንደ አሶሴትድ ፕሬስ ዘገባ በደቡብ ግሪክ በምትገኘው ክሪት ደሴት አቅራቢያ ሲቀዝፉ የድረሱልን ጥሪ በማስተላለፋቸው ከመስመጥ ሊጠርፉ ችለዋል። የግሪክ የስደተኞች ሚኒስትር የሆኑት ኖቲስ ሚታራቺ ፍልሰተኞቹ ወደ አውሮፓ ህብረት አገራት እንዲዛወሩ በመጠየቅ ለኮሚሽኑ ማክሰኞ ዕለት ደብዳቤ ጽፈዋል። በመጨረሻም አድማጮች፣ በደቡብ አፍሪካ ወንጀሎች መበራከታቸውን ተከትሎ በገና በዓል 10,000 አዳዲስ ፖሊሶችን በጎዳና ላይ እንደሚያሰማራ የደቡብ አፍሪካ ፖሊስ አስታውቋል። በደቡብ አፍሪካ ግድያ በ14 በመቶ፣ የመኪና ስርቆት 24 በመቶ እንዲሁም አፈናዎች በእጥፍ መጨመራቸው ተነግሯል። በሐምሌና በመስከረም ባሉት 3 ወራት ጊዜ ውስጥ ብቻ 1,000 የሚጠጉ ሴቶችን ጨምሮ 7,000 ሰዎች መገደላቸውንና 10,000 ሴቶች መደፈራቸውን ፖሊስ አመልክቷል። የሚወጡ የወንጀል መረጃዎች ሁሉ የሚያመለክቱት በደቡብ አፍሪካ የወንጀል ጥቃቶች መበራከታቸውን እንደሆነም የደቡብ አፍሪካ ፖሊስ ሚኒስትር ቤኪ ሴሊ ገልጸዋል። ሚኒስትሩ አክለውም የአስር ሺህ ተጨማሪ ፖሊሶች መመደብ በገና በዓልና ከዚያም ጊዜ በኋላ ላሉት ጊዜያት ለውጥ የሚያመጣ መሆኑን በመግለጽ ለዜጎቻቸው ተስፋ ሰጥተዋል። ይሁን እንጂ የወንጀል ተንታኞች ከአስር ዓመታት በፊት አንስቶ እየጨመረ የመጣው የግድያ ወንጀል እየጨመረ ሲሆን የሚጨምርበትን መጠን አስከፊ የሆነ መምጣቱን ገልጸዋል። እንደ አውሮፓውያን አቆጣጠር ከ2012 ዓመተ ምህረት አንስቶ እስካለፈው ዓመት ድረስ የፖሊሶች የግድያ ወንጀሎችን የመቋቋም አቅም በ50% መቀነሱን ባለሙያዎቹ ተናግረዋል። አድማጮች፣ ለምሽቱ ያዝነው ዜና በዚሁ ተፈጽሟል። ከቀሪ ፕሮግራሞቻችን ጋር አብራችሁን እንድትቆዩ ጋብዛለሁ። መልካም ምሽት።
እንግዲህ ወልዴን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ህዳር 15 2014 ዓ.ም ምረት ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን ላይ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ ዘገባ እንለፍ። በኦሮሚያ ክልል ምስራቅ ወለጋ ዞን ኪራሙ ወረዳ ውስጥ ታጣቂዎች ባለፈው አርብ ጥቃት አድርሰው ሰላማዊ ሰዎችና የመንግስት የጸጥታ አስከባሪዎችን ገድለዋል ሲሉ ነዋሪዎች እንደሆኑ የገለጹ ሰዎች ለአሜሪካ ድምጽ ተናግረዋል። ዘገባው የናኮር መልካ ነው፣ እንደሚከተለው ይቀርባል።
ቃላቸውን ለቪኦኤ የሰጡ እማኞች መሆናቸውን የጠቆሙ ነዋሪዎች ለተፈጸሙት ግድያዎች በአንድ ወገን የአማራ ጽንፈኞች የሚሏቸውን ታጣቂዎች ሲወነጅሉ፣ በሌላ ደግሞ የኦሮሚያ ልዩ ኃይል አባላትና ሸኔ ሲሉ የጠሯቸው ታጣቂዎች ብዙ ሲቪሎችን መግደላቸውን ገልጸዋል። በተመሳሳይ ዜና ሆሮ ጉድሮ ወለጋ ዞን ጃደጋ ጃርቲ አዲቦ ከተማ ውስጥም ባለፈው ሳምንት የአማራ ጽንፈኞች ናቸው ያሏቸው ታጣቂዎች ብዙ ሰው ገለዋል፣ ቤትና ንብረት አቃጥለዋል ሲሉ ከአካባቢው ተፈናቅለው ሻምቡ ከተማ እንደሚገኙ የተናገሩ ግለሰብ በስልክ በሰጡት ቃል አመልክተዋል። በሌላ በኩል ጽንፈኞችና ፋኖ የሚሉት ጥቃት ሲፈጸምበት ራሱን የሚከላከለውን ነዋሪ ነው ያሉ ተፈናቅለው ሀሮ ውስጥ እንዳሉ የጠቆሙ አንድ የኪረሙ ነዋሪ ውጥረቶችን በሽምግልና ለማርገብ እና እርቅ ለማውረድ የተጀመረ ጥረትም ድንገት በተነሳ ሁከት መስተጓጎሉን ገልጸዋል። አንዳንድ የአካባቢው የጤና ባለስልጣናት የቆሰሉ ሰዎች ለሕክምና ወደ እነርሱ ሄደው እንደነበረ ቢያረጋግጡም አስከሬኖች እንዳደረሷቸውና ተገደሉ ስለተባሉ ሰዎች የተጨበጠ መረጃ እንደሌላቸው ተናግረዋል። የኦሮሞም የአማራም ተወላጆች ከኪረሙ ተፈናቅለው በተለያዩ አካባቢዎች ችግር ውስጥ እንደሚገኙና በአካባቢው በቂ የመንግስት ጸጥታ አስከባሪዎች እንደሌሉ ለቪኦኤ ገልጸዋል። ባለስልጣናቱ ሸኔ የሚሏቸው የኦሮሞ ነጻነት ጦር ቃል አቀባይ ኦዳ ተርቢ ለቪኦኤ በሰጡት ቃል በአካባቢው ንጹሃን ዜጎችን ለመግደል በሚንቀሳቀስ ኃይል ላይ እርምጃ ወስደናል ብለዋል። ይሁን እንጂ ታጣቂዎቻቸው ሰላማዊ ሲቪሎች ላይ ግድያ አለመፈጸማቸውን ተናግረዋል። ከወረዳዎቹ አንስቶ እስከ ዞን ያሉ የአስተዳደርና የጸጥታ ባለስልጣናትን በየእጅ ስልኮቻቸው ላይ በቀጥታ እየደወልን ለማግኘትና ሁኔታዎቹን ለማጣራት ምላሾቻቸውንም ለማካተት ለቀናት ያደረግናቸው ጥረቶች አልተሳኩም። የኢትዮጵያ ሰብአዊ መብቶች ኮሚሽን ደግሞ አሁን ካለው የጸጥታ ሁኔታ አንጻር ወደ ስፍራው መሄድ ባለመቻላችን በርቀት መረጃ እያሰባሰብን ነው የሚል ምላሽ ለቪኦኤ ሰጥቶ መረጃው ተሰብስቦ ሳያልቅ ምንም መናገር አንችልም ብለዋል። የኢትዮጵያ ሰብአዊ መብቶች ጉባኤ በጉዳዩ ላይ የደረሰው ሪፖርት ወይም የሚያውቀው ዝርዝር እንዳለ ለመጠየቅ ጥረት አድርገናል። ዳይሬክተሩ ስልክ አላነሱም፣ ለአጭር የጽሁፍ መልእክታችንም መልስ አልሰጡም። ምዕራብ ኦሮሚያ ውስጥ ላለፉት 4 ዓመታት በሸማቂዎችና መንግስት ኃይሎች መካከል የተካሄዱ ግጭቶች የአካባቢውን ነዋሪዎች የሰላም እጦትና የደህንነት ስጋት ውስጥ መጣላቸውንና ቁጥሩ የበዛ ሰላማዊ ዜጋ መገደሉን፣ በመቶ ሺዎች የሚቆጠር ሰው መፈናቀሉን ስንዘግብ የቆየን ሲሆን የኢትዮጵያ ሰብአዊ መብቶች ኮሚሽንም በተለያዩ ጊዜዎች ባወጣቸው መግለጫዎች ምዕራብ ኦሮሚያ ውስጥ ያለው የጸጥታ ችግር ትኩረት እንዲሰጠው በተደጋጋሚ ማሳሰቡ ይታወሳል። ዘጋቢዎቻችን ሁኔታዎችን በንቃት እየተከታተሉ ነው። ከተጎጂዎች፣ ከተፈናቃዮች፣ ከእማኞች፣ በሁሉም ደረጃዎች ካሉ ባለስልጣናት፣ ከተንታኞች፣ ተሟጋቾችና ከሁሉም ወገኖች ከሌሎችም ያገኘናቸውንና የምናገኛቸውን መረጃዎችና ቃሎች ዘርዘር ባሉ ዘገባዎች እየያዝን እንመለሳለን። ለአሜሪካ ድምፅ ናኮር መልካ ካምቦ።
በሌላ በኩል በሰሜን ኢትዮጵያ ለሁለት ዓመታት ሲካሄድ የቆየውን ግጭት ለማስቆም በኢትዮጵያ መንግስትና በህወሓት መካከል የሰላም ስምምነት ቢደረግም በተለያዩ የኢትዮጵያ አካባቢዎች የሚካሄዱ ብሔር ተኮር ግጭቶች እና ጥቃቶች ግን አሁንም እንደቀጠሉ ናቸው። እነዚህ ግጭቶች በዘላቂነት እንዴት ማስቆም ይቻላል? በተመሳሳይ ሁኔታ ውስጥ ያለፉ ሀገራት ተሞክሮስ ምን ይመስላል? ተከታዩ ይህንን ጥያቄ እንዲመልሱ የጋበዝናቸው እንግዳ ናቸው። በቺካጎ ዩኒቨርሲቲ መምህርና በምስራቅ አፍሪካ የተካሄዱ የብሔር ግጭቶችን ያጠኑት ፕሮፌሰር ኢታናስ ጋሁንጉን ስመኝሽ የቆየ አነጋግራቸዋለች። የብሔር ግጭቶችን የሚያነሳሱ ምክንያቶች ምን እንደሆኑ ከሚያብራሩበት ይጀምራሉ።
We need to acknowledge that some of the things that are happening today
ዛሬ ላይ የሚታዩ አንዳንድ ችግሮች ምናልባት ለብዙ አመታት በሀገሪቱ በተፈጠሩ ሁኔታዎች ምክንያት ሲንከባለሉ የመጡ ናቸው። ለምሳሌ እኔ ተወልጄ ያደኩት ብሩንዲ ነው። ለአውሮፓውያን አቆጣጠር በ1920ዎቹ ቤልጅየም ብሩንዲን ሲያስተዳድር የማህበረሰቡን ያኗኗር ይዘት ለዋውጥ አንድ የተወሰነ ቡድን ስልጣን ላይ እንዲቀመጥ አድርጓል። ያ ማህበረሰብን ብዙ ነገር በመቀያየሩ ሀገሪቱ ነጻነቷን በመታገኝበት ጊዜ የብሩንዲ ህዝብና ብሔር ብሔረሰቦች እንደተከፋፈሉ ነበሩ። ይሄ ሰው ሰራሽ መከፋፈል ነው። ምክንያቱም ብሩንዲያውያን ለአመታት የፈለጉትና የተመኙት ይህንን አልነበረም። ከዚያ በኋላ ሁኔታውን መቀልበስ ለብዙ አመታት አስቸጋሪ ሆነ። መጀመሪያ በፍትሐዊነት መመልከትና ለአመታት በነበረው ሁኔታ ሰዎች መጎዳታቸውን መቀበል ያስፈልግ ነበረ። ሌላው የኢኮኖሚ ዋስትና ነው። አንድ ቡድን የኢኮኖሚ ተጠቃሚ ሆኖ ሌላው ተጠቃሚ ሳይሆን ሲቀር ፍትሐዊነት አይኖርም። ስለዚህ ያንንም መመልከትና ምናልባትም ከዚህ ኢፍትሐዊነት የሚጠቀሙ ፖለቲከኞች እንዳሉ ማስተዋል ያስፈልጋል። ምክንያቱም ስልጣናቸውን ላለማጣትና የሚፈልጉትን ሁሉ ለማድረግ ደሃው ንብረተሰብ ይጠቀማሉ።
economic inequalities and also historical grief
እዚህ ጋር ሁለት ነጥቦችን አንስተዋል። የኢኮኖሚ አለመመጣጠንና ታሪካዊ ቅሬታዎችን እንደነዚህ አይነት ትርክቶች ማህበረሰብን በብሔርና በማንነት ዙሪያ ለማነሳሳት ጥቅም ላይ ይውላሉ። ይሄ ማህበረሰቡን አስተሳስሮ በሚያኖራቸው ጉዳዮች ላይ የሚያመጣው ጉዳት ምንድነው?
So when you think of people in whether it's in Ethiopia whether it's not
በኢትዮጵያም ሆነ በሌላ ሀገር የማህበረሰብ ትስስር ያናጋል። ለምሳሌ በብሩንዲ በነበረው ግጭት ሰዎች ወደ ታንዛኒያ፣ ዩጋንዳ፣ ኮንጎና ኬንያ ተሰደዱ። እነዚህ ሰዎች ያላቸውን ጥለው ነው የተሰደዱት። ማንነታቸውን ያጡት የሄዱበትን ማህበረሰብ አኗኗር ያደፈርሳሉ። በዋናነት ግን ሀገሪቱ የተማረ ሰው ኃይሏን ታጣለች። አለመታደል ሆኖ በአመጽ ጊዜ ፖለቲከኞችና በስልጣን ላይ ያሉ ሰዎች መጠቀም የሚያደርጉት ወጣቶችን ነው። ያልተማሩ ወይንም ሌላ አማራጭ የሌላቸውን ወጣቶች የገንዘብና የጥቅማ ጥቅም ቃል በመግባት የመከፋፈል ሥራ እንዲሰሩላቸው ያደርጓቸዋል። ስለዚህ አሁን ተመልሶ ኢፍትሐዊነት፣ የኢኮኖሚ አለመመጣጠንና አንዱን ቡድን ብቻ ተጠቃሚ የሚያደርግ የፖለቲካ ሥርዓት ነው ተመልሶ የሚመጣው። ስለዚህ ላለፉት ዓመታት በዚህ የተጎዳ ኅብረተሰብ እንዳለ ካልተቀበልን ወደ መፍትሄ መሄድ አይቻልም። መጀመሪያ የተጎዳ ማኅበረሰብ እንዳለ ዕውቅና ልንሰጠው ይገባል።
What other ways are there especially when there are ethnic
ስለዚህ እንዳሉት የመጀመሪያው እርምጃ በተለያዩ ስርዓቶች የተጎዳ ማህበረሰብ መኖሩን እውቅና መስጠት ነው። ብሔር ተኮር ግጭቶችንና ጥቃቶችን ለማስቆም ሌላው መፍትሄ ምንድነው? በተለይ በብሔር የተደራጁ ታጣቂዎች ሲኖሩ ልዩነቱን በምን መፍታት ይቻላል?
It's not easy to tell a young group of people who are militarized
የታጠቁ ወጣቶችን በቀላሉ ጠመንጃቸውን ጣሉ ማለት ቀላል አይደለም። ማን ያስታጠቃቸው? ለምንድን የታጠቁት የሚለውን መጠየቅ ያስፈልጋል። ትጥቄን ስፈታ በምትኩ ምን አገኛለሁ ብለውም ይጠይቃሉ። ስለዚህ በጠረጴዛ ዙሪያ ቁጭ ብሎ መነጋገር ያስፈልጋል። እነዚህ ሰዎች ህይወታቸውን ነው አሳልፈው የሰጡት። ላለፉት 5ም ይሁን 10 ዓመታት ሲዋጉ ነበር። ምናልባት እኮ የሚያርሱት እርሻ ነበራቸው። ትምርታቸውን አቋርጠዋል። ስራቸውን ትተዋል። እና አብዛኞቹ ወደዛ መመለስ ይፈልጋሉ። ስለዚህ የሚፈልጉትን የሚያገኙበት ምን አማራጮች አሉ የሚለውን ቁጭ ብሎ መነጋገር ያስፈልጋል። እነዚህ ተዋጊዎች ሌላ አማራጭ በማጣት እንደሚዋጉ ማስተዋል ያስፈልጋል። ስለዚህ ሊለወጡበት የሚችሉባቸውን ሁኔታዎች በድርድሩ ሊፈጠሩ ይገባል። እንዲዋጉ የሚያደርጓቸውን መሪዎች አግኝቶ ንግግሮችን ፈጥሮ መደራደር ካልተቻለ ችግሩ አይፈታም።
Come back to the table. It has everything has to be resolved.
ስለዚህ ይሄ ሊፈታ የሚችለው በጠረጴዛ ዙሪያ ቁጭ ብለው ከተነጋገሩ ብቻ ነው ነው የሚሉት።
People need to come and sit. Now there is another element
መሪዎች ቁጭ ብለው መደራደር አለባቸው። ሰዎች ያንን ነው ማየት የሚፈልጉት። ከዛ ጎን ለጎን ግን በርካታ የአፍሪካ ሀገራት ሩዋንዳን፣ ብሩንዲን፣ ኢትዮጵያን ጨምሮ የሚዋጉባቸው መሳሪያዎች ከውጭ ነው የሚመጡት። እነዚህ አካላት ግጭቶች እንዲቆሙ አይፈልጉም። ስለዚህ ያ እንዲቆም ዓለም አቀፍ ግፊቶችም ያስፈልጋሉ።
ቀደም ብለው እንደጠቀሱት ብሩንዲና ሩዋንዳን የመሳሰሉ ሀገራት በተለይ ብሔርን፣ ማንነትን መሰረት ባደረጉ ግጭቶች ውስጥ አልፈው ሰላም ማውረድ ችለዋል እና እንደ ኢትዮጵያ ያሉ ሌሎች ሀገራት ከዚህ ምን ይማራሉ?
ብሩንዲን እንደ ምሳሌ እንውሰድና መጀመሪያ ሀገሪቱ ውስጥ ያለው የብሔር ግጭትና የብሔር መከፋፈል የመጣው ስልጣንና መብት ለአንድ ቡድን ብቻ ተሰጠው በመቆየቱ መሆኑን እውቅና ተሰጠው። ከዛ አሩሻ ላይ በተደረገው ድርድር የጦር ሰራዊቱም ሆነ አስተዳደሩ 50%፣ በሌላ አነጋገር መጀመሪያ ልዩነት እንደነበረ፣ ከዚያ ለምሳሌ የጦር አመራር ወይንም ስልጣን ላይ ያለው መንግስት የአንድን ብሔር 10% ብቻ ሊያሳትፍ እንደማይችል ስምምነት ላይ ተደረሰ። ያ ሁኔታ እውቅና ካገኘ በኋላ ያ ሊፈጸም የሚችልበት ሰዎች በትክክል ሊወከሉበት የሚችልበትን ሁኔታ የሚያረጋግጥ አሰራርም ተቀምጧል። እዚህ ላይ የብሔር ውክልና ብቻ አይደለም የሚታየው፣ ኢኮኖሚያዊውና ማህበረሰባዊ መቻቻሎችንም የሚያረጋግጥ ስርዓት መኖር አለበት።
እንግዲህ እነዚህን የዘረዘሯቸውን ሁኔታዎች ለማለፍ ታዲያ የመንግስት፣ የሲቪክ ተቋማት ወይም ዓለም አቀፍ ማህበረሰቡ ምን ሚና ሊኖረው ይገባል?
You can have people in power who are courageous enough to lead by example.
መጀመሪያ ሀገር ለመምራት ወኔ ያላቸው ሰዎች ይኖራሉ። ነገር ግን እነዚህ ሰዎች ወይንም አመራሩን ማህበረሰቡን ተጠቃሚ የሚያደርግ መርሃ ግብር አላችሁ ወይ? ወይንም ደግሞ ለማህበረሰቡ ምን ለመስራት አስባችኋል ብለው ተጠያቂ የሚያደርጋቸው ሲቪክ ማህበረሰብ ያስፈልጋል።
ማህበረሰቡን ወደ ብሔራዊ ውይይት ወይም እርቅ የሚወስድ ፕሮጀክት ማለት ነው?
አዎ፣ ብሔራዊ ግን ደግሞ በአንድ ሀገር ውስጥ ሰላም ማስፈን የሚቻለው የኢኮኖሚ መረጋጋት ሲኖር ነው። ቅድም እንዳልኩት አብዛኞቹ ወደ ውጊያው የሚገቡ ወጣቶች ትምህርት አላገኙም። ስለዚህ በቀላሉ ይበዘበዛሉ። አብዛኞቹ ተዋጊዎች ተመልሰው የሚሄዱበት ቦታ ላይኖራቸው ይችላል፣ ምክንያቱም መንደሮቻቸው ሙሉ በሙሉ ወድመዋል። ስለዚህ ምን አይነት ኢኮኖሚያዊ መፍትሄ ያስፈልጋል የሚለው መታሰብ አለበት። ትምህርት ቤቶች መገንባት አለባቸው። የጤና ችግሮቻቸው የሚፈቱባቸው ተቋማት ያስፈልጋሉ። ሌላው እነዚህ ተዋጊዎች የጦር መሳሪያ ለመግዛት ሀገሪቱ ውስጥ ያለውን ማዕድን የሚሆን ሌላ ምርት በሕገ ወጥ መንገድ ጥቁር ገበያ ላይ ይሸጣሉ። ስለዚህ ሌላ የገቢ ምንጭ እስካልተፈጠረላቸው ወይንም ተስፋ እስካላገኙ ድረስ ያንን ማድረግ ይቀጥላሉ። አንድን ያልተማረ ሰው ጠላትህ ነው ተብሎ ሲነገረው የቆየውን አካል ጠላት አይደለም ብሎ ለማሳመን ቀላል አይደለም። ምክንያቱም ለምንድን ነው ጠላት የሆነው ብሎ አይጠይቅም፣ የተነገረውን ነው የሚቀበለው። ስለዚህ ማህበረሰቡም የሚያስተምሩት መርሃ ግብሮች ያስፈልጉታል። ኢትዮጵያን እንደ ሀገር ስናስብ ምን አይነት እንድትሆን ነው የምንፈልገው? ብሩንዳውያን የሚለው ስያሜ ምንን ያንጸባርቃል? ማንን እኛ? የከፋፈሉን ጉዳዮች ምንድን ናቸው? ለማን ነው የሚጠቅሙት የሚለውን ማየት ያስፈልጋል። ይሄ የአንድ ሀገር ብቻ ጉዳይ አይደለም። በኢትዮጵያ፣ በሩዋንዳ ወይንም በብሩንዲ ሰላም ሲጠፋ ወደ ዓለም አቀፍ ማህበረሰቡም ይስፋፋል። ኢትዮጵያ ውስጥ ግጭት ሲፈጠር ወደ ሱዳን፣ ወደ ሶማሊያ ይዛመታል። ስለዚህ መጀመሪያ ችግር መኖሩን አምኖ መቀበል ያስፈልጋል። ከዛ በጠረጴዛ ዙሪያ ቁጭ ብሎ ኢኮኖሚያዊና ማህበረሰባዊ መፍትሄው ምንድን ነው ብሎ መነጋገር ያስፈልጋል። ያ ደግሞ ሁሉንም አሳታፊ የሚያደርግና አንድ ወገን ብቻ ተጠቃሚ የማይሆንበት የፖለቲካ ስርዓት መፍጠር አለበት።
Thank you so much.
ፕሮፌሰር ጋሁንጉ ጊዜዎትን ሰጥተው ሐሳቡን ስላካፈሉን እናመሰግናለን።
Thank you so much.
እናመሰግናለን እንግዳችንን። በነገራችን ላይ አድማጮች፣ ፕሮፌሰር አታናስ ጋሁንጉ በቺካጎ ዩኒቨርሲቲ በምስራቅ አፍሪካ የተካሄዱ ዩኒቨርሲቲ መምህርና በምስራቅ አፍሪካ የተካሄዱ የብሔር ግጭቶችን ያጠኑ ባለሙያ ናቸው። ሙሉ ሰፋ ያለ ቃለ ምልልስ ነው በዌብሳይታችንና በማህበራዊ ገጻችን ላይ ታገኙታላችሁ። አሁን ወደ ተከታዩ ዘገባችን ነው የምናልፈው። ወደ አማራ ክልል ነው የምንሄደው። የሰላም ስምምነቱ የተጠፋፉ ቤተሰቦችን የማገናኘት ኃላፊነትን እንዲወጣ ተጠይቋል። ደቡብ አፍሪካ ፕሪቶሪያ ውስጥ የተካሄደው የሰላም ስምምነት
የተጠፋፉ ቤተሰቦችን እንዲገናኙ ለማድረግ በፍጥነት መሰራት እንዳለበት ቤተሰቦቻቸውን ያጡ ነዋሪዎች ገልጸዋል። ስለ ቤተሰቦቻቸው ምንም አይነት መረጃ ሳያገኙ ከሁለት ዓመት በላይ እንደቆየ የተናገሩ አስተያየት ሰጪዎች በዚህም ስነ ልቦናዊ ጫና እንደደረሰባቸውም ገልጸዋል። የኢትዮጵያ ቀይ መስቀል ማህበር በጦርነቱ ከተቀሰቀሰ ወዲህ ከ80,000 በላይ የሚሆኑ ቤተሰቦችን በስልክ በጽሁፍ መልእክት ማገናኘቱን ገልጿል። ይህ ስምምነት ማህበሩ የተለያዩ ቤተሰቦችን ለማገናኘትም ሆነ ሌሎች ሰብአዊ የሆኑ ተግባራትን ለማከናወን መደላደልን እንደሚፈጥርለትም የማህበሩ የሰብአዊና ዲፕሎማሲ ኮሚኒኬሽን ባለሙያ ዶክተር ሰለሞን አሊ ለአሜሪካ ድምጽ ተናግረዋል። የአማራ ክልል ኮሚኒኬሽን ጉዳዮች ቢሮም የሰላም ስምምነቱ ተግባራዊነት ከተረጋገጠ የተጠፋፉ ቤተሰቦችን የማገናኘት ሂደቱም የዛኑ ያህል አስተማማኝ እንደሚሆን ለአሜሪካ ድምጽ ተናግረዋል። ዘገባው የተጠናቀረው ደሴ በሚገኘው ዘጋቢያችን መስፍን አራጌ ነው፣ እንደሚከተለው ይቀርባል።
በወልዲያ ከተማ አሬሮ ተብሎ በሚጠራው አካባቢ የሚኖሩት ባየ ካሴ ያጎታቸው ልጅ የሆኑት አለሙ ደጉ የህወሓት ኃይሎች ነሐሴ 24 2013 ዓ.ም ላይ ወልዲያን ከተቆጣጠሩ በኋላ የደረሱበትን እንደማያውቁ ይናገራሉ።
አለሙ ደጉ ይባላል። አብረን ነው የምንኖረው እዚህ ወልዲያ ደግሞ። እሱ እንደውም አረብ ሀገር ቆይቶ ወደ 17 ዓመት የሚሆን እንግዲህ ከዛ ቆይቶ ነው የመጣው። ልጆቹ የተወለዱት ሳውዲ ማለት ነው ጅዳ። ከዛም 17 ዓመት ኖሩ መጣ። ሚስቱንም ልጆቹንም ይዞ ያው በሰላም ሀገር እየኖርን እያለ ቢያንስ 2 ዓመት ምናምን አይሆነውም ከዛ መጡ። እየኖርን እያለ እንግዲህ ከምሽቱ 1 ሰዓት አካባቢ ነው ይሄ ወልዲያን ተቆጣጥረው በነበረበት ሰዓት ማለት ነው። አጋጣሚ መጥተው ሰብስበው እንደዚህ ወደ ደጅ አወጡ። ካወጡም በኋላ ያው ፈርተን በጣም በድንጋጤ ውስጥ ነበርን። ወደ 78 የሚሆኑ ሰዎችን በስም ጠርተው ይዘዋቸው ሄዱ ማለት ነው። የት እንዳደረሷቸው እስካሁን ድረስ እንግዲህ ከመሀል ሊወጡ አሉ 2 ሰዎች ነው 3 ሰዎች አካባቢ፣ ሌሎች ቤት እንደደረሱም አይታወቅም። ይሄ እኛ ሰፈር ውስጥ የተከሰተው ነው። ሌላ ሰፈርም እንደዚሁ ተከስቶ የጠፉ ሰዎች አሉ ማለት ነው።
በተለይ የደረሱበት አልታወቀም የተባሉት ግለሰብ ሕፃን ልጅ ጨምሮ ቤተሰቡ በናፍቆትና በጭንቀት ውስጥ መሆኑን ጠቁመዋል።
ልጆቹም ያው ስቃይ ላይ ናቸው። 2 ዓመታቸው ነው እዚህ ሀገር ከመጡ። አካባቢ እንኳን ብለን ባለመዱ እሱም ከፖለቲካ ውስጥ እንኳን ምንም አይነት ግንኙነት የለው። ራሱ ያው በትንሽ ገቢ ልጆቹን እያስተዳደራቸው ነበር። አሁን በጣም ችግር ውስጥ እንዳሉ በተለይ ደግሞ ወንድ ልጁ 6 ዓመት ነው ምናምን የሆነዋል። በጣም የመቀጨጭና በቃ ስነ ልቦናው ተጎድቶ ትምህርት ቤት 2 ቀን ይሄዳል፣ 3 ቀን ይተኛል ማለት ነው። በቃ ብታየው ሳር ነው የሚያክለው። አሁን የታለ አባቴ የታለ ምናምን እየተባለ አዲስ አበባ ነው ደሴ ነው ለበዓል ይመጣል ለምናምን እየተባለ ለበዓል ቀን ሲጠይቀን እየሸሸን የራሱ ማለት ነው። ስለዚህ በጣም የሚያሳዝን ሁኔታ እሱ አይደለም ቀጥቶ እንደዚህ ፖለቲካ ውስጥ ገብቶ ችግር ለመፍጠር ሰው እንኳን ራሱ በአግባቡ ሰላም ብሎ የማያውቅ።
የሰላም ስምምነቱን ተከትሎ ግን በቤተሰቡ ዘንድ አዲስ ተስፋ እንዳንሰራራ ይገልጻሉ።
ጦርነት ምን ጥቅም የለውም፣ በነገራችን ላይ ለማንም አይጠቅምም። አሁን ግን እኛ እና እዚህ ክልል ትግራይ ማለት ቅርብ ለቅርብ ጎረቤት ማለት ነው። በምንም በቋንቋም በምንም ቅርብ ነን ለምንም ነገር ማለት ነው። ስለዚህ አሁን ትልቅ ተስፋ ያደረግነው የእርቅ ሲደረግ ማለት ነው። ቤቱም ውስጥ ራሱ ባለቤቱም አለች። ነገ ይደወላል፣ ነገ ወዳ ይደወላል እያልን በተስፋ የምንጠብቀው ለምን ይህ እርቅ ከተደረገ በኋላ ምንም እዛ ጋር የሚቀመጥ ሰኛ አይኖርም ብዬ አስባለሁ። በግድ
ሞገስ እያሱ የተባሉ የአላማጣ ከተማ ነዋሪ በበኩላቸው የቅርብ ቤተሰቦቻቸውን ጨምሮ ሌሎች ሰዎች እስካሁን የት እንዳሉ ለማወቅ አልቻልንም ብለዋል።
ብዙ ናቸው። አሁን ለምሳሌ ሳምሶም ዝናቡ የሚባል የእኛ የቅርብ ቤተሰብ አለ። ትግስ እስካሁን የት እንደገባ አልታወቅም። እንትን የለምና በጣም በርካቶች ናቸው። በየቤት በየሁሉም ቤት አንኳኩቷል። ሴት ወንድ አይልም፣ ትልቅ ትንሽ አይልም።
ወደ ተለያዩ ማሰልጠኛዎች ነው የተወሰዱ የተባሉት። የትኛው ማሰልጠኛ ላይ እንዳሉም ምንም መረጃ የለም። ብቻ ግን እንደሄዱ ከቤተሰቦቻቸው ጋር ግንኙነት እንደማያደርጉ ነው። ወደ ተለያየ ራቅ ወዳሉ ወደ መካከለኛው ትግራይና ወደ ምዕራቡ፣ ወደ ሰሜኑ፣ ወደዛ ወደ ሁሉም ነው ተበትነው የተባሉት። በተለያየ መንገድ ጠፍቶ የሚመጡ ወንድሞች አሉ። በጣም በርካታ ቁጥር ያለው ወጣት አሁንም እዛ እንዳለ ነው እንትን የሚደረገው።
ከህወሓት በኩል በዚህ ጉዳይ እስካሁን የተሰጠ ማስተባበያም ሆነ ማረጋገጫ የለም። አቶ ሞገስ ደቡብ አፍሪካ ውስጥ በኢትዮጵያ መንግስትና በህወሓት መካከል ከአንድ ወር በፊት የተደረገው ስምምነት የተጠፋፉ ቤተሰቦችንም በማገናኘት ሰብአዊ ኃላፊነቱን ሊወጣ እንደሚገባ ገልጸዋል።
ያው አሁን የሰላም ስምምነት ተፈጥሯል። ሰላም ስምምነቱ እነዚህንም ወጣቶችንም ወደ ቀያቸው በሰላም የመመለስ አንዱ አካል መሆን
አለበት ብለን እናስበው።
ደቡብ አፍሪካ ፕሪቶሪያ ውስጥ በኢትዮጵያ መንግስትና በህወሓት መካከል የተፈረመው ባለ 11 አንቀጽ የሰላም ስምምነት በልዩ ሁኔታ ስለተለያዩ ወይም ያሉበት ስለማይታወቅ ቤተሰቦች ጉዳይ ያነሳው ነገር የለም። ይሁን እንጂ የሰላም ስምምነቱ ተግባራዊነት ከተረጋገጠ የተጠፋፉ ቤተሰቦችን የማገናኘት ሂደቱም የዚያኑ ያህል አስተማማኝ ይሆናል ይላሉ የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ምክትል ቢሮ ኃላፊ ህሊና መብራቱ።
በሀገራችን ሰላም እንዲመጣ ወደፊት ደግሞ ህዝባችን በፍጹም ሰላምና መረጋጋት ውስጥ እንዲኖር የሰላም ስምምነቱ አስፈላጊ ነው። ለዚህ ተግባራዊነትም የአማራ ክልል መንግስትም ይጠበቅበትን ሁሉ ለመወጣት ዝግጁ ነው። ጦርነት እንደሚታወቀው ብዙ ኢኮኖሚያዊ፣ ማህበራዊ ቀውሶችን ያስከትላል። ከዚህ ጋር ተያይዞ ከሚያደርሰው ሰብአዊ ቀውስ አንዱ ቤተሰቦች መጠፋፋት ነው። ይህ ችግር ደግሞ በዋነኝነት ለመቅረፍ በርካታ ረጅ ድርጅቶች በተለይም ደግሞ የኢትዮጵያ መስቀል ድርጅት የሚሰራው ስራ እንዳለ ይታወቃል። ለዚህ የአማራ ክልል መንግስት ማገዝና መደገፍ የሚገባውን በሙሉ ያደርጋል፣ ይሰራል። ይህም የሚሆንበት ደግሞ ለህዝባችን ሰላምና ደህንነት ለሁሉም የመንግስት አካል ርብርብ ማድረግ ስለሚገባው ነው። ይህ በሚሆንበት ጊዜ ደግሞ አጠቃላይ በስምምነቱ የተደረሰው በሀገራችን ሰላም ለማምጣት የሚያግዘውን እያንዳንዱ መስፈርት ለማሟላት ለተፈጻሚነትን ደግሞ የበኩላችንን ሚና እንደምንወጣ ማሳያ ነው ብዬ አምናለሁ እና የሰላም ስምምነት በዋነኝነት የህብረተሰባችንን ሰላም ለመመለስ ነው። ስለዚህ ከዛ ውስጥ አንዱ የሆነው አካል ነው የተጠፋፉ ቤተሰቦችን ለማገናኘት የሚሰራው ስራና ይህን መሰረት አድርጎ የሚጠበቅብንን ተግባር ለመወጣት ዝግጁ መሆናችን ነው ማረጋገጥ የምፈልገው።
በኢትዮጵያ ቀይ መስቀል ማህበር የሰብአዊ ዲፕሎማሲና ኮሚኒኬሽን ባለሙያ ዶክተር ሰለሞን አሊ እንዳስታወቁት ማህበሩ ኢትዮጵያ ውስጥ ባሉ 200 ቅርንጫፎቹ 100,000 በሚገመቱ በጎ አድራጊዎቹና አጋሮቹ ከሆኑት ዓለም አቀፍ የቀይ መስቀል ኮሚቴና ዓለም አቀፍ የቀይ መስቀልና የቀይ ጨረቃ ማህበራት ጋር በመተባበር ሰብአዊ ተግባራትን ያከናውናል። ከነዚህም ተግባራት አንዱ የተለያዩ ቤተሰቦችን ማገናኘት እንደሆነ ገልጸዋል። የጦርነቱን መቀስቀስ ተከትሎ ባለፉት 2 ዓመታት በትግራይ የነበሩ የዩኒቨርሲቲ ተማሪዎችን ጨምሮ ከ80,000 በላይ የተለያዩ የህብረተሰብ ክፍሎች ቤተሰቦቻቸው ጋር በስልክ በጽሁፍ መልእክትና በአካል እንዲገናኙ መደረጉን አስታውሰዋል።
ያለፉት 2 ዓመታት በሰሜን ሀገራችን ክፍል በተፈጠረው ግጭት ምክንያት ወደ 10,000 የሚሆኑ በአጠቃላይ በትግራይ ውስጥ በልዩ ልዩ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎች አሉ። ከተለያዩ ሀገራችን ክፍሎች ሄደ ማለት ነው። እነሱንም በብዛት በስልክም በማጓጓዝም መልእክት በማስተላለፍም ያገናኘንባቸው ሁኔታዎች ነበሩ። ለምሳሌ እንደ አውሮፓ አቆጣጠር በ2020 ወደ 5,000 የሚሆኑ ሰዎችን አገናኝተናል። እንደዚሁም በ2021 ወደ 54,000 የሚሆኑ ቤተሰቦችን አገናኝተናል። በተለይ ባለፉት 2 ዓመታት በስልክና በመልእክቶች በቃል መልእክትም እነዚህ ዘዴዎችን በመጠቀም ነው እንግዲህ በአጠቃላይ ባለፉት 2 ዓመታት ወደ 80,000 ሰዎችን አገናኝተናል ማለት ነው።
በተለይ የሰላም ስምምነቱ መፈረም የተለያዩና የተጠፋፉ ቤተሰቦችን ማገናኘትን ጨምሮ ማህበሩ ለሚያከናውናቸው ሰብአዊ ተግባራት የላቀ አስተዋጽኦ ያደርጋል ብለዋል ዶክተር ሰለሞን።
ወደ አጣዳፊ ስራዎች፣ ወደ አደጋ ምላሽ ስራዎች ትኩረት አድርገን መሰራ ቢያንስ 1,000,000 ከ2,000,000 ሰው ኮቪድን ጨምሮ እስከ 3-4 ሚሊዮን ሰው እርዳታ የምንሰጥበት አመታት ናቸው እነዚህ ያለፉ 3-4 አመታት እና እነዚህ 70,000-100,000 ቤተሰቦች ማገናኘት ማለት ከዚህ አንጻር ስታይ እሴቱ በጣም ትልቅ ነው። ነገር ግን እነዚህ ችግሮች በተጠረፉ ቁጥር፣ ሰብአዊ ቀውሶች በቀነሱ ቁጥር አቅም ግንባታ ስራዎች ላይ ሰርተን፣ የገቢ ማስገኛ ስራዎች ላይ ሰርተን ሰላም መኖሩ ሰብአዊ ስራዎች ወደ ልማት ስራዎች እንዲዞሩ ስለሚያደርግ በጣም አጥብቀን የምንደግፈው ነው።
የደቡብ አፍሪካው የሰላም ስምምነትን ተከትሎ በጦርነቱ ጉዳት ደርሶባቸዋል ወደ ተባሉ አካባቢዎች ሰብአዊ ድጋፎች እየደረሱ መሆናቸውን የኢትዮጵያ መንግስትና ዓለም አቀፍ ተቋማት እያሳወቁ ሲሆን የመብራት፣ የውሃ፣ የባንክ፣ የጤናና ሌሎች መሰረታዊ አገልግሎቶችም እየተመለሱ መሆናቸውን ቪኦኤ በተለያዩ ጊዜያት ዘግቧል። ለአሜሪካ ድምጽ መስፍን አራጌ ነኝ። ከደሴ
ዘጋቢዎቻችንን እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የዛሬ ሐሙስ ምሽት ዝግጅታችንን ነው። አድማጮች እንግዲህ ሳምንቱን በሙሉ እንደምናደርገው ሁሉ ዛሬ እዚህ ስቱዲዮ ሀብታሙ ስዩምን ለዓለም ዋንጫ ሳምንታዊ ጨዋታዎች ጋብዘናል። አሁን ወደ ሳምንታዊ ወይም ደግሞ በየዕለቱ የዓለም ዋንጫ እስከሚጠናቀቅ ወደ ያዝነው የዓለም ዋንጫ ዝግጅት ነው የምናልፈው። ተመልሰን መተናል። ሀብታሙ ስዩም እንግዲህ ዛሬ አራተኛ ቀን ሆነ የመደበኛው ፕሮግራማችን ላይ ለዓለም ዋንጫ የስፖርታዊ ዘገባዎች ስትገኝ በድጋሚ እንኳን ደህና መጣ። ለሐሙስ ምሽት
እንኳን ደህና ቆያችሁኝ። ሲሆን ዛሬ ለአምስተኛ ቀን የዓለም ዋንጫ ጨዋታዎች ተካሂደዋል። የነዛን አበይት ሁኔታዎች ምን እንደሚመስሉ ለአድማጮችና ለተመልካቾች እናካፍላለን። ከዚያ በኋላ ደግሞ ሌሎች ማብራሪያዎች
ጥያቄዎች ካሉ እንመለሳለን። እንግዲህ ዛሬ አንድ ጨዋታ ይቀራል። አራት ጨዋታ ነው የሚካሄደው አይደል? አንድ ጨዋታ ይቀራል። እስቲ እስካሁን ያሉትን ጨዋታዎችም አስመልክተ እንዲሁም ደግሞ ሌሎች መረጃዎችም ካሉ ለአድማጮቻችን አካፍልና አንዳንድ ጥያቄዎች ካሉኝ ወይ አፋጥ ለስፖርት መረጃዎች ወደ ሀብታሙ ስዩም ልሰዳችሁ።
አመሰግናለሁ ጽዮን። እንዲሁም አድማጮችና ተመልካቾች ዛሬ የኳታር የዓለም ዋንጫ አምስተኛ ቀን ጨዋታዎች ተከናውነዋል። ቀደም ብላችሁ እንደሰማችሁት ይሄ ቀን አፍሪካን የወከሉት ካሜሩንና ጋና መልካም ቀን አልሆነላቸውም ማለት ይቻላል። አስቀድማ ካሜሩን ከስዊዘርላንድ በአልጃኑብ ስቴዲየም ተጫውተዋል። ስዊዘርላንድ ቤል ኢምቦሎ በ48ኛው ደቂቃ ባስቆጠረው ግብ 1-0 ካሜሩንን ረታለች። ጎሉን ያስቆጠረው በትውልድ ካሜሩናዊ የሆነው ቤል ኢምቦሎ ግን ደስታውን ከመግለጽ ተቆጥቧል። በስዊዝ ማሊያ ካሜሩን ላይ ጎል ማስቆጠሩ የፈጠረው ስሜት ሳይሆን እንዳልቀረ ይገመታል። ከዚህ ጨዋታ በመቀጠል ደቡብ ኮሪያና ዩራጋይ ተጫውተዋል። ባዶ ለባዶ ተለያይተዋል። በዚህ ጨዋታ እሱን ተከትለው በ974 ስታዲየም የተገናኙት ጋናና ፖርቹጋል ነበሩ። ከረፍት በፊት ጨዋታው የተጠናቀቀው ባዶ ለባዶ ነበረ። ከረፍት መልስ ግን ታሪክ ተቀይሯል ማለት ይቻላል። ፖርቹጋል ጋናን 3-2 ድል አድርጋለች። ፖርቹጋልን ለድል ያበቁት ከዓለም ኮከቦች መካከል አንዱ የሆነው ክሪስቲያኖ ሮናልዶ፣ ዣኦ ፌሊክስ እና ራፋኤል ሊዮ ናቸው። ጋናውያን በበኩላቸው ይሄ የዓለም ዋንጫ ከተጀመረ ወዲህ አፍሪካዊ ቡድን ያስቆጠሯቸውን የመጀመሪያ ሁለት ጎሎች በአንድሬ አዮና ኦስማን ቡካሪ አማካኝነት አግኝተዋል። ወደ ሌሎች የዓለም ዋንጫን የተመለከቱ ዜናዎችና መረጃዎች ስንሻገር ደግሞ ትናንት ጀርመንን ባልተጠበቀ ሁኔታ 2-1 ያሸነፈችው ጃፓን ደጋፊዎች በመልካም ምግባራቸው ዛሬ ሲወሱ እንዲሁም ደግሞ ሲነገርላቸው ውሏል። የጃፓን ደጋፊዎች ከጨዋታው መጠናቀቅ በኋላ የራሳቸውን የጽዳት ዘመቻ በማድረግ የከሊፋ ዓለም አቀፍ ስታዲየምን ሲያጸዱ የሚያሳዩ ምስሎች መዘወራቸው ተከትሎ ነው ይሄ አድናቆትና መጠራት የተከተለው። በአርአያነቱ የተለያዩ አውታሮች ላይ እየተጠቀሰም ይገኛል። ሁለተኛው ጉዳይ ደግሞ ሶሪያ የራሷን የዓለም ዋንጫ የማዘጋጀቷ ዜና ነው። ይሄኛው ዓለም ዋንጫ ግን ትንሽ ለየት ያለ ነው። በሀገሪቱ ውስጥ ከሚገኙ የስደተኛ ጣቢያዎች የተውጣጡ ቡድኖች ናቸው ስፖርታዊ ፉክክሩን ሲያደርጉ የታዩት። ሙሐናድ ሐሚድ የተባሉ በጎ አድራጊና አሰልጣኝ ስለ ውድድሩ እርባና ሲናገሩ በስደተኛ ጣቢያዎች ውስጥ እጅግ መጥፎ ሁኔታ ቢኖርም ልጆቻችን ስፖርት ማዘውተራቸውን፣ ጥናትም መቀጠላቸውን ለሰዎች ለማሳየት እንሻለን ብለዋል ለሮይተርስ። ሲሆን የዛሬውን መረጃዎች ከማጠናቀቄ በፊት የነገ ጨዋታዎችን ወይም ቀሪ ጨዋታዎችን ለአድማጮችና ለተመልካቾች እናስታውሳቸው። ቀደም ብለሽ አንቺም እንደተናገርሽው ከጥቂት ደቂቃዎች በኋላ ብራዚል ከሰርቢያ ይጫወታሉ። እንዲሁም በነገ ዕለት ደግሞ የአዲሱ የጨዋታ ሳምንት ጅማሬ ይሆናል ተብሎ ይጠበቃል። ዌልስ ከኢራን፣ ካታርና ሴኔጋል፣ ኒዘርላንድ ደግሞ ከኢኳዶር፣ እንዲሁም ደግሞ በስተመጨረሻ ደግሞ እንግሊዝና ዩናይትድ ስቴትስ ይጫወታሉ ተብሎ ይጠበቃል። ለአሁን ያሉ መረጃዎች እነዚህ ናቸው።
አመሰግናለሁ ሀብታሙ። እንግዲህ ሁሉም የአፍሪካ ቡድኖች በአፍሪካውያን አሰልጣኞች መመራታቸው አዲስ ነገር የዚህ የዓለም ዋንጫ አዲስ ነገር እንደሆነ በሰኞ ዕለትም ስናነሳው ነበር እና በተጨማሪ ደግሞ የአፍሪካውያን ወይም የአፍሪካ ቡድኖች አሰላለፍ እስካሁን ያለው አቋማቸው ምን ይመስላል በሚል ባለሙያ ይዘህ እንደምትመጣ ቃል ገብተ ነበር። ለአድማጮች ከብሔራዊ ቡድን አሰልጣኝ ውበቱ አባተ ጋር ቆይታ እንዳደረግ አውቃለሁኝ። ከሱ የምታካፍለን ነገር ይኖራል ካሉ የተወሰነ አድማጮቻችን በጉጉት እንዲጠብቁ
እንግዲህ ከዚህ ቀደምም ቃል ገብተንላቸው ነበረ። በእግር ኳስ ውስጥ እጅግ ታዋቂ የሆኑና ባለሙያዎችን እያመጣ እንደምናነጋግር በቃላችን መሰረት የኢትዮጵያ ብሔራዊ ቡድን አሰልጣኝ የሆኑትን አሰልጣኝ ውበቱ አባትን አነጋግረናል። እሳቸው በአፍሪካ ቡድኖች የአሁኑ አቋም ላይ አስተያየታቸውን ሰጥተዋል። ይህም ብቻ ሳይሆን ደግሞ የኢትዮጵያ ቡድንን በዓለም ዋንጫ የመሳተፍ ምኞትን አስመልክተው የተናገሩት ነገር አለ። እሳቸው የተናገሩትን ግን ሸራርፌ ለማቅረብ ስለማልሻ ሙሉውን በነገው ዝግጅታችን ይዘን እንመጣለን። የነገ እስከ ነገ ድረስ ሚስጥር ይሁንልኝ ማለት ነው።
እሺ፣ እናመሰግናለን ሀብታሙ። የተከበራችሁ አድማጮች፣ ወደ መደበኛው ዝግጅታችን ተመልሰናል። ቀደም ሲል እንደ አስተዋወቅ ነው ዛሬ በዩናይትድ ስቴትስ የምስጋና በዓል ወይም ታንክስ ጊቪንግ ዴይ ነው። እሱም በተመለከተ ዘገባ ይኖረናል። ተመልሰን ስንመጣ ወደዛ ነው የምናልፈው። ለአሁኑ በድጋሚ ሀብታሙ እናመሰግናለን። ግን ስቱዲዮ መቆየትና መቀመጥ ይችላል። በዓሉን አብረን ልናከብር እንችላለን።
እግር ኳስ መንፈስ አለቀቀኝ። ከምድብ ያልወጣም በዚህ ሳምንት ለግብዣ አመሰግናለሁ።
እናመሰግናለን። እንዳስተዋወቅናችሁ ወደ ተከታዩ ዘገባችን ነው የምናልፈው። ከመላው ዓለም በዋሽንግተን ዲሲ አካባቢ የመጡ ወይም ኑሯቸውን በዛ ያደረጉ በዩናይትድ ስቴትስ የመጀመሪያቸው የሆነውን የምስጋና ቀን በህብረት አክብረዋል። የቪኦኤ ሻሃንዝ ናፊስ ዘገባ ነው። ደረጀ ደስታ እንደሚከተለው ያቀርበዋል።
ከመላው ዓለም የመጡ በመቶዎች የሚቆጠሩ ፍልሰተኞች አዲስ በተቀበለቻቸው ዩናይትድ ስቴትስ ውስጥ የምስጋናን ቀን ለማክበር የተሰበሰቡት በህዳር ወር መጀመሪያ ላይ ነው። አብዛኞቹ ፍልሰተኞች ዓመታዊም በዓል ሲያከብሩ የመጀመሪያቸው ጊዜ ነበር። አኒላ ካሪምዜ ከአፍጋን የመጣች ስደተኛ ነች።
እዚህ መጥቼ ከተለያዩ በርካታ ሰዎች ጋር በመሆኔ በጣም ኩራትና ደስታ ተሰምቶኛል። እጅግ ደስተኞች ከሆኑ ብዙ ሰዎች ጋር የምስጋና ቀን በማክበሬ ደስ ብሎኛል።
በአሜሪካ የምስጋና ቀን በየዓመቱ ህዳር በገባ በሚውለው አራተኛው ሐሙስ ቀን ላይ ይከበራል። እንደ አውሮፓ አቆጣጠር በ1600ዎቹ መጀመሪያ ላይ አሜሪካ ውስጥ የነበሩ የእንግሊዝ ቅኝ ገዢዎችና የአገሬው ተወላጆች አብረው በመሆን ማዕድ የሚቋደሱበት በዓል ነበር። በዚህ የተነሳ ከዚያ ወዲህ ብዙዎቹ አሜሪካውያን የተጠበሰ ተርኪና ጣፋጭ ድንች እየተመገቡ በዓሉን ከወዳጆቻቸውና ከቤተሰቦቻቸው ጋር ተሰብስበው ያከብራሉ። ለአንዳንዶቹ የአፍጋኒስታን ፍልሰተኞች ተርኪ መመገብ አዲስ ነገር ነበር። የአፍጋን ፍልሰተኛዋ ናፊዛ ካሪማዜ እንዲህ ትላለች።
በጣም ወድጀዋለሁ። በጣም ጥሩ ምግብ ነው። ተርኪ ስበላ ለመጀመሪያ ጊዜ ነው።
አዲስ መጤዎቹን ፍልሰተኞች ከአሜሪካ ባህላዊ ልማዶች ጋር ያስተዋወቀውን ዝግጅት ያሰናዳው በዩናይትድ ስቴትስ ውስጥ ከሚገኙት የፍልሰተኞች ማስተናገጃ ድርጅት አንዱ የሆነው የኢትዮጵያ ማህበረሰብ ልማት ድርጅት ኢሲዲሲ ነበር። የኢሲዲሲ መስራችና ፕሬዚደንት የሆኑት ዶክተር ጸሐይ ተፈራ እንዲህ ይላሉ።
በመሰረቱ የምናጋራቸው ከታላላቅ የአሜሪካ በዓላት አንዱ ከሆነው ጋር ነው። እንዲሁም ደግሞ በአካባቢያችን ፍልሰተኞችን የሚያስተናግዱ የተለያዩ የማህበረሰብ አባላት ባህላዊ ምግቦቻቸውን እንዲለዋወጡ ለማድረግ እንሞክራለን። እንዲሁም ደግሞ ሀሳብም ይለዋወጣሉ፣ እርስ በርሳቸውም ወዳጅነትን መለዋወጥ ይችላሉ።
ሚና ታሪን እንደ ኤሮፓ አቆጣጠር ከሐምሌ 2022 ጀምሮ በዩናይትድ ስቴትስ ውስጥ ቆይታለች። ካሳለፈችው መከራ በኋላ ዩናይትድ ስቴትስ ውስጥ መሆኗን ታመሰግናለች።
በተለይም በዛሬው የምስጋና ቀን ለአፍጋኖች ለሰጡት እርዳታና ዛሬ በአፍጋኒስታን እየሆነ ካለው መከራ አንዳንድ የአፍጋኒስታን ዜጎቻችንን እንዲያወጡ ያደረጉትን ሁሉ ማመስገን እፈልጋለሁ።
እንደ አውሮፓ አቆጣጠር ነሐሴ 2021 ላይ የአፍጋኒስታንን የተቆጣጠሩት ታሊባኖችን በመሸሽ በሺዎች የሚቆጠሩ አፍጋኖች ወደ ዩናይትድ ስቴትስ ተሰደዋል። ብዙዎቹ ፍልሰተኞችም ለዚያ ምስጋናችንን እናቀርባለን ብለዋል።
አድማጮች፣ ከዚሁ የምስጋና ቀን በዓል ርዕስ ሳንወጣ በዛሬው ሁልጊዜም ወይም ከሰኞ እስከ አርብ ባለው ጊዜ ውስጥ ሐሙስ ሐሙስ ባህልና ማህበረሰብ ዝግጅታችን የሚቀርብበት ነው። ለዛሬ ባህልና ማህበረሰብ ከዚህ የምስጋና በዓል ሳንወጣ የምናቀርብላቸው ዝግጅት አለ። ለዕለቱ ልዩ ዝግጅት ብለን ይዘነዋል። ከዋሽንግተን ወጣ ወዳለች ከተማ ነው የምንወስዳችሁ። ከሶስት አስርት ዓመታት በላይ በሞያ በየዓመቱ የሚከበረውን የምስጋና ቀን ሳያዛንፉ አብረው አክብረዋል። ከዋሽንግተን ዲሲ ወጣ ብላ በምትገኘው የቦልቲሞር ከተማ ነዋሪ የሆኑ በርካታ ቤተሰቦች አንድ ላይ ሆነው ዘመድና ወዳጆቻቸውን ሰብስበው ያከብራሉ። በየዓመቱ ቁጥራቸው እየጨመረ ከመጣው የቤተሰብ አባሎቻቸው ጋር በመሆንም ስለሚያከብሩት ስለዚህ ቀን የአከባበራቸው አጫውተውናል። አሉላ ከበደ ነው ያነጋገራቸው፣ አብሯቸው በስልክ ቆይታ ያደረገው። ወደዛው
ወይዘሮ ምክረአብ ታደሰ፣ አቶ አቢ ግርማ፣ ዶክተር ሞገስ ገብረ ማርያም እና የወይዘሮ ምክረአብ እና የአቶ አቢ ልጅ ኤራን አቢ፣ በቅድሚያ ለምስጋናው ቀን በዓል እንኳን አደረሳችሁ።
እንኳን አብሮ አደረሰን።
ከአስተናጋጆቹ ልጀምር። ምን ያህል ጊዜ ሆነ ይሄን በዓል ስታከብሩ? እንደው ጊዜው ትዝ የሚላችሁ ከሆነ ብዙ ዓመት እንደሆነ ነው የተረዳሁት። እንዴት ነው እሱ የምታከብሩት? ማንን ትጠራላችሁ? ወይዘሮ ምክረአብ ከእርሶ ልጀምር።
ከሰላምሳ አውለት በላይ ይሆናል ታንክስጊቪንግ የምናከብረው። ቤተሰቦቹ በሙሉ ቤተሰቦች፣ የእህቴ ወንድሜ፣ የእህቴ ልጆች፣ የወንድሜ ልጆች አንድ ላይ ሆኖ ነው የምናከብረው።
32 ዓመት ረጅም እድሜ ነው። ምናልባት አንዳንዶቹ ልጆቻችሁም ሳይወለዱ ነው ልበል?
ልክ ነው። ለእኔ ታንክስጊቪንግ በጣም ትልቅ በዓል ነው። ሁላችንም ተሰብስበን እህት ወንድም፣ ልጅ፣ የልጅ ልጅ ተሰብስቦ አንድ ላይ ሆነው እግዚአብሔር የምናመሰግንበት ጊዜ ነው። ከዛም በላይ ደግሞ ልጆቹ ተገናኝተው የራሳቸው የሆነውን ጌም ይጫወታሉ። በዛ ላይ በየአመቱ ስናያቸው ምን ያህል እድገት እንዳላቸው፣ ስራቸው እየተቀየረ ሲሄድ ግማሹ አግብቶ ግማሹ ልጅ ወልዶ የሚገናኙበት ነው። በዛ ላይ የታንክስጊቪንግ ቀን በጉጉት ነው ሁሉም የሚጠብቀው እና እነሱን አድገው ማየት፣ ሁሉንም በጤንነት አንድ ላይ ማየት፣ የእነሱን ጨዋታ፣ የእነሱን ሳቅ ማየት ለእኔ ይሄ ነው ትልቁ ብሌሲንግ እና የእግዚአብሔርን የማመሰግነው።
መልካም፣ እንደ በረከት ነው ማየው፣ ትልቅ በረከት ነው ብለዋል። አቶ አብይ እርሶስ እንዴት ነው የሚያስታውሱት የምስጋና ቀን በዓል አከባበራችሁን?
ትንሽ ቆየት ብዬ ካገባ በኋላ ነው እኔ የጀመርኩት ወደ ምስጋና የዞርኩት። የገባኝም ያን ጊዜ ነው። በፊት ብዙም መሯሯጥ ነው ኑሮ። ከተጋባም በኋላ ባለቤቴ እንዳለችው በየአመቱ ወደ 32 ዓመት ተሰባስበን ቤተሰብ እዚህ ሀገር አምቶ ነፍሳችንን አትርፎን እዚህ ላደረሰን አምላክ በጥሩ ምስጋና ለመግለጽ ነው። መቼ እንገልጻለን? ሁልጊዜ ምስጋና በአንድ አመት ውስጥ አንድ ቀን የሚደረግ ነገር አይደለም፣ በየቀኑ የሚደረግ ነገር ነው። እግዚአብሔር ያደረገልን ነገር ማሰብም ማስረዳትም የማይቻል ትልቅ ጸጋ ስለሰጠን እናመሰግነዋለን።
ሌላው የውይይታችን ተሳታፊ ዶክተር ሞገስ ገብረ ማርያም ናቸው። ዶክተር ሞገስ እርስዎ ተጋባዥ ኖት እንደተረዳሁት፣ እስኪ ይንገሩን የእርስዎን አጋጣሚ እግረ መንገዶንም ዕለተ ምስጋና ብንለው ይሻላል፣ የምስጋና ቀን ከሚለው የተሻለ ይመስለኛል ብለዋል።
አመሰግናለሁ አቶ አሉላ። ይህን ቀን ፕሮፌሰር ጌታቸው ኃይሌ ዕለተ አኮቴት በዓል አኮቴት ይሉት ነበር። ዕለተ ምስጋና ብንለው ቅድም እንደተናገርከው ወይዘሮ ምክረአብ፣ አቶ አብይ የኔ ታናሾች ናቸው። ነገር ግን እኛ ቤተሰብ ከገቡ ጀምሮ የታናሽ ታላቅ፣ የወጣት አዋቂ፣ ሁሉ ሰብሳቢ የሆነው በየአመቱ በዚህ ዕለተ ምስጋና ቀን 30 ዓመት ሁሉ እኛን ብቻ ሳይሆን መላ ቤተሰቡን፣ ወዳጆቻቸውን፣ ጓደኞቻቸውን ሰጥተው እግዚአብሔርን እንድናመሰግን እድል ሰጥተውናል። ቅድም አቶ አብይ እንደተናገረው ሌት ተቀን የማይተኛ የማንቀላፋ ፈጣሪያችን በየሰከንዱ በየደቂቃው በየሰዓቱ አመት ሙሉ ላደረግልን ምስጋና እኛ በዚች ቀን ቆም ብለን ተመትገን ላደረግል ውለታህ፣ ለጥበቃህ፣ ለስጦታህ፣ ለቸርነትህ የሚል ሳቤ እጅግ እጅግ በጣም አስፈላጊና አስደማሚ ነው። ወዳጅን ዘመድን ብቻ ሳይሆን ሁሉ ሃይማኖትን ሁሉ አንድ የሚያደርግ ነው። እስላሙ፣ ክርስቲያኑም፣ ጴንጤውም፣ ኦርቶዶክስም፣ ካቶሊኩም ፈጣሪ የሚያመሰግንበት ስለሆነ ለእኔ በጣም ስሜት የሚሰጥ በዓል ሆኜ አግኝቼዋለሁ።
ዶክተር ሞገስ ይሄ አሁን ተሰባስባችሁ የምታከብሩበት ሁኔታ ከመፈጠሩ በፊት የመጀመሪያውን አጋጣሚውን ቢያስታውሱ።
በጣም ጥሩ። እኔ ስመጣ በፈረንጆቹ 1974 ዓ.ም ነበር፣ የዛሬ 48 ዓመት እና እኔ ባለሁበት ከተማ ባይተዋር ነበርኩኝ። ብዙ ኢትዮጵያውያን አላውቅም ነበር። ሆስፒታል በምሰራበት ጊዜ ሁሉም ዛሬ ታንክስጊቪንግ ነው እያሉ አንዳንዶቻችን ቤታቸው እየወሰዱ የሚያስተዋውቁን ሐኪሞች ነበሩ እና በዛን ጊዜ ነው ስሜቱ ትርጉሙ ጭንቅላቴ ውስጥ መቀረጽ የጀመረው። ከዛ በኋላ ኢትዮጵያውያን እየተዋወቅ እኛም በዛ ቀን መጠራራትና በዓሉ ማክበር ጀመርን። በተለይ ቅድም አቶ አብይ እንደተናገረው ትዳር መያዝ በጀመርንበት ጊዜ ልጆች መውለድ ከጀመርን በኋላ እግዚአብሔር እያመሰገንን እግዚአብሔር እያወቅን እኛም እየመሰልን በሄድ ቁጥር ዕለተ ምስጋናው በጣም አስፈላጊና አስደማሚ መሆኑ እየተሰማኝ ሄደ። ከዚህ በኋላ የወይዘሮ ምክራብ የባለቤቴ ቻናሽ አቶ አቢ ደግሞ ተፈሪ ምክርት ቤት የኔ ቻናሽ ነበረ። በእግዚአብሔር ፈቃድ ተገናኝተው እነሱ ባልና ሚስት ከሆኑ በኋላ ደግሞ የእኛ ሰብሳቢዎች የእኛ ገላኞች ሆነው ይኸው 32 ዓመት በላይ ይህንን በዓል አብረን ለማክበር እነሱ ሁለቱ አበቁን።
መልካም። ወደ ወይዘሮ ምክራብ ልመለስና ወደ ሄራን ሄዳለሁ። ወይዘሮ ምክራብ ዶክተር ሞገስ እንደገለጡት የዶክተር ሞገስን ቃል ንዋስና የዕለተ ምስጋናው አስተናጋጆች እናንተ ናችሁ። አንዳንድ ቤተሰቦች በዓል ይከፋፈላሉ። የገና በዓል ሌላ ቤት ይሆናል፣ የአዲስ ዓመት በዓል ሌላ ቤት። እንደሱ ይሆን የምታከብሩት?
እኔ የዕለተ ምስጋናውን ቀን አከብራለሁ። ዶክተር ሞገስና እህቴ ደግሞ ክሪስማስ ግብዣ ያደርጋሉ። የአውሮፓውያን ገና ያከብራሉ በእኛ ዓመት። የእነሱ ከኔ የበለጠ ጊዜ ነው ሲያከብሩ የነበረው። እነሱ ቤት የምንጠበጠበው ከኔ ከማደርግበት ጊዜ እንደውም የበለጠ ይሆናል። ሳቃቸው ጀምሮ ገና ነው እነሱ ናቸው የሚያከብሩት።
በሙያዋ የጤና መኮንን ወደሆነችው ልጃቸው ሄራን አብይ እንለፍ። በአቅራቢያው በምትገኘው የቡኢ ከተማ መወለዷንና ሕፃን እያለችም ወላጆቿ አሁን ወዳሉባት ሎረል መዛወራቸውን፣ ሁለተኛ ደረጃ ትምህርቷን እዚያው ሎረል፣ የኮሌጅ ትምህርቷን ደግሞ በሜሪላንድ ዩኒቨርሲቲ መከታተሏን የነገረችኝ ሄራን፣ በዚህ ሁሉ ጊዜ ውስጥ ያልተለወጠውና እንዲለወጥም የማትፈቅደው ነገር ቢኖር የምስጋናውን ቀን በዓል የት ከማንና እንዴት እንደምታከብር መሆኑን ትናገራለች።
I live in Baltimore, but I will never miss a Thanksgiving at home.
የምኖረው በቦልቲሞር ከተማ ነው። ነገር ግን ዕለተ ምስጋናን ከቤተሰቦቼ ጋር ማክበር አንድም ቀን አምልጦኝ አያውቅም። እርግጥ ነው የምኖረው ከቤተሰብ ጋር አይደለም። ሆኖም በዚህ ቀን ግን ከነሱ ጋር አለየም። ሌላው ቀርቶ በኮቪድ-19 ሳቢያ ሰዎች በተራራቁበት በ2020 እንኳን ምድር ቤት ውስጥ ሁላችንም ተራርቀን በመቀመጥ አክብረናል። በዚህ ዕለት አብሮ መሆንን በጣም የምንወደውና ልናጣው የማንሻው ነገር ነው።
What really makes it special, I think, is the family, and I'm just very blessed that my mom.
እኔ እንደማስበው ይሄንን ዕለት ልዩ የሚያደርገው ቤተሰብ ነው። እናም ራሴን እንደ እድለኛ ነው የምቆጥረው። እናቴ በየዓመቱ በዚህ ቀን ሁላችንንም አሰባስባ ስለምታስተናግድና ያጎቶቼንና ያክስቶቼ ልጆች በሙሉ ዘመዶቼን በሙሉ የማገኝበት ቀን በመሆኑ በጣም ደስተኛ ነኝ። ምክንያቱም ሁላችንም በጣም ስራ ስለሚበዛብን ሁልጊዜም በምስጋና ቀን እንደምንገናኝ ስለምናውቅና በእውነቱም ተገናኝተን በህይወታችን ውስጥ ያለውን ነገር ለመጫወትና እርስ በርስም አንዳችን ሌላችንን በመፈለግ ጊዜ የምናገኝበት በመሆኑ ነው። እናም ጸሎት የስነ ስርዓቱ ዋናውና ትልቁ አካል ነው። ከመመገባችን አስቀድሞ አምላካችንን እናመሰግናለን ስለተሰጠን ሁሉ እና አንዳችን ለሌላችን እንድንሆን ስላደረገንም እግዚአብሔርን እናስባለን እናመሰግናለን።
አድማጮች፣ ከአራቱ እንግዶቻችን ጋር የነበረን ቆይታ ዘለግ ያለ ነው። ረዘም ያለውን ሙሉ ቅንብር በድረገጻችንና በማህበራዊ ገጾቻችን ላይ እናኖራለን። ለአሁኑ ግን እንግዶቼን አመሰግናለሁ። በዓሉን ለምታከብሩ ሁሉም መልካም የምስጋና ቀን።
አድማጮች፣ የዛሬውን የምስጋና ቀን በዓል አከባበር በተመለከተ በተለይ ትውልደ ኢትዮጵያ እና ኢትዮጵያውያን እዚህ ኑሯቸውን ዋሽንግተን ዲሲ ካደረጉ በኋላ በዓሉን እንዴት እንደሚያከብሩት በዛሬው በሐሙስ በየጊዜው በየሳምንቱ ሐሙስ በሚተላለፈው ባህልና ማህበረሰብ ዝግጅታችን ላይ ነበር ያስደመጥናችሁ። በሚቀጥለው ሳምንት በባህልና ማህበረሰብ ዝግጅታችን የጋሞና እንዲሁም ደግሞ በጎንደር አካባቢ የሚገኙ አባቶች የግጭት አፈታትን እንዴት ትልልቅ ሰዎች እንዴት የግጭት አፈታትን እንዴት አድርገው ግጭት በሚፈጠርበት ጊዜ ሊጠቀሙበት ይገባል በሚል ባለሙያ ያካተተ ዘገባ ተሰናድቷል። ሳምንት እናስደምጣችኋለን። በነገራችን ላይ አድማጮች፣ አንድ ዜና አለን። በኢትዮጵያ መንግስትና በትግራይ ተዋጊዎች መካከል የሰላም ስምምነት እንዲደረግ ወይም ሰላም ላይ እንዲደርሱ ለማስቻል በአፍሪካ ህብረት የተሾሙት አደራዳሪ ኦሊሴጉን ኦባሳንጆ በዛሬው ዕለት በትግራይ ክልል መቀሌ እንደገቡ የትግራይ ቴሌቪዥን በማህበራዊ ገጹ አጋርቷል። ኦባሳንጆ አሉላ አባነጋ አውሮፕላን ማረፊያም ሲደርሱ የክልሉ ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል እንደተቀበሏቸውም ከፎቶ ጭምር ጋር ተጋርቷል። ይህ እንግዲህ ከሰላም ስምምነቱ በኋላ የመጀመሪያው ጉዟቸው ነው። ይህንን በተመለከተ ዘርዘር ያለ ዘገባ መቀሌ ከሚገኘው ዘጋቢያችን እንደደረሰን በነገው ምሽት ከደረሰልን ይዘን እንመለሳለን። አድማጮች፣ አሁን ከምሽቱ 3:54 ይላል የስቱዲዮ ሰዓታችን። የዝግጅቶቻችንን አጠናቀናል። በእርግጥ የሳይንስና የተፈጥሮ ሕይወት ሳምንታዊ የሐሙስ ምሽት ዝግጅታችን ዛሬ በሰዓት ጥበት ምክንያት ሳናስተናግድ ቀርተናል። አሁን ግን እለቱ እንዳልነው የምስጋና ቀን ነው እና ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
አሜሪካውያን በየዓመቱ በህዳር ወር አራተኛው ሐሙስ ላይ ታንክስጊቪንግ ዴይ ወይም የምስጋና ቀንን ያከብራሉ። ወደ አዲሱ ዓለም የፈለሱት ቀደምቱ ሰፋሪዎች የበዓሉ አከባበራቸው በልጅነት አውሮፓ ውስጥ ከሚያውቁት የመኸር ጊዜ ክብረ በዓል ብዙም አይለይም ነበር በማለት የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። ከአውሮፓ ወደ አሜሪካ የፈለሱት ቀደምቱ ሰፋሪዎች ክረምቱ እየጠነከረ ሳለ ስለነበር ለገጠማቸው አስቸጋሪ ሁኔታ ዝግጁ አልነበሩም። እናም አሜሪካ ምድር ከደረሱት መካከል ወደ ግማሽ የሚሆኑቱ በዚያው በመጀመሪያው ዓመት ነበር ያለቁት። ታዲያ በተትረፈረፈ ድግስ ያከበሩት የመጀመሪያቸው የምስጋና ቀን ክፉ ጊዜ አሳልፈው የደረሱበት በመሆኑ ለእነርሱ እጅግ ልዩ ትርጉም ነበረው በማለት ርዕሰ አንቀጹ ይቀጥላል። ዛሬ ደግሞ ብዙዎች አሜሪካውያን በዓሉን የሚያከብሩት ታሪኩ በከፊል እውነት ያልሆነ ተረት የማያጣውም ቢሆን በዛሬዋ ማሳቹሴትስ እንደ አውሮፓውያን አቆጣጠር በ1621 ከመስከረም 21 እስከ ህዳር 11 ከነበሩት ቀናት አንዱ ላይ በተከበረበት መንገድ መሆኑን በመግለጽ ይቀጥላል ርዕሰ አንቀጹ። እንደሚባለው 53 እንግሊዛውያን ወንዶች፣ ሴቶችና ልጆች በአዲሲቱ ሀገራቸው ስለሰበሰቡት የመጀመሪያው መኸር ለማመስገን ወደ 90 ከሚሆኑ ነባር አሜሪካውያን ጋር አብረው ማዕድ በመቋደስ የምስጋና ቀንን አከበሩ። ስለ እውነትም ብዙ ሆኖላቸዋልና ማመስገን ነበረባቸው። ከዚያ በቀደመው ዓመት ማለትም በ1620 ህዳር ወር አጋማሽ ላይ ሜይፍላወር በተባለችው መርከብ ከ30 መርከበኞች ጋር ሆነው ከሃይማኖታቸው በተያያዘ ምክንያት ተጉዘው ሰሜን አሜሪካ ለመድረስ ከበቁት 102 ሰፋሪዎች መካከል ነበሩና ሃይማኖታችንን ራሳችን በፈቀድነው መንገድ እናመልካለን ብለው የተሰደዱት እኒህ ፒውሪታንስ የሚባሉት ፈላሾች ለመጀመሪያ ጊዜ ካከበሩት የምስጋና ቀናቸው በፊት ግማሽ በግማሽ በረሃብ በበሽታ አሊያም በከባድ የአየር ሁኔታ የተነሳ አልቀው ነበር። የተረፉቱ ደግሞ እድለኞች ሆኑና ጎረቤቶቻቸው ነባሮቹ ዋምፓኖጎዎች ራሩላቸው። ምግብ እየሰጡ ተፈጥሮ የቸረቻቸውን የአካባቢያቸውን ሀብት እንዴት ጥቅም ላይ እንደሚያውሉ እያስተማሩ አቆዩአቸው። እንደ እውነቱ ከሆነ የመጀመሪያው የምስጋና ቀን በዓል መጤዎቹ ሰፋሪዎች እዚህ ላደረስከን ብለው ምስጋና ያቀረቡበት ነበር። ርዕሰ አንቀጹ ይቀጥላል። ከ400 ዓመታት በፊት ሃይማኖታዊ ፍልሰተኞቹ በዋምፓኖጎዎች ርኅራሄና ድጋፍ ስላገኙት የተዋጣ መኸር ምስጋና እንዳቀረቡት ሁሉ ዛሬኛም ካሳለፍነው ከባድ ዓመት እንድንወጣ የረዱንን እናመሰግናለን ሲሉ ፕሬዚደንት ጆ ባይደን የተናገሩትን ርዕሰ አንቀጹ ይጠቅሰዋል። የምስጋና ቀን ከእግዚአብሔር ከዚች ሀገርና አንዳችን ከሌላችን በተለይ በዚህ አስቸጋሪ ጊዜ ስላገኘነው የበዛ በረከት የምናስብበት ጊዜ ይሰጠናል ሲሉ ፕሬዚደንቱ የተናገሩትን ጠቅሶ ርዕሰ አንቀጹ ጽሑፉን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
እኛም የምሽቱን ዝግጅታችንን እዚህ ላይ አጠናቀናል። በነገራችን ላይ አድማጮች፣ ዝግጅቶቻችንን አዳምጣችሁ አስተያየታችሁን ወደ እኛ ማድረስ ስትፈልጉ የታገኙናላችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
በነገራችን ላይ አድማጮች፣ የዋትሳፕ ስልካችንን ለመልእክት በጽሁፍና በድምጽ መላኪያ ብቻ እንድትጠቀሙ እንጠይቃችኋለን። ለምሽቱ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን ሲያቀናብርልን ቆይቷል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። በነገው የአርብ ምሽት ተመልሰን እንገናኛለን። እስከዚያው ሰላም፣ በደህና አደሩ።